የክርስቲያናዊ ህይወት መርሃ ግብር ተከታታዮቻችን እንደምን ከርማችኋል? ዝግጅት ክፍላችን ከመደርሱ ጥያቄዎች አብዛኛዎቹ የመንፈስለትን ወይም በመንፈሳዊ ህይወት ውስጥ እንደቀድሞ ባለብርታት ሳይሆን በድካምና ከትናንት ባነሰ እንጂ ባልተሻለ ሁኔታ መመላለስን የሚመለከቱ ሆነው አግኝተናቸዋል። ስለሆነም በመንፈስ እንድንዝልና የትናንት ብርታታችንን እንድንተው የሚያደርጉን ነገሮች ምንድናቸው? መፍትሄያቸውስ በሚል መነሻ ሐሳብ አንድ የሆነ ዝግጅት ለመስራት አሰብን። እግዚአብሔርን ማገዘንና ከተለያዩ ምንጮች ያገኘናቸውን ሐሳቦች በማጠናቀር የሚከተለውን ጥንቅር አዘጋጀን። በዚህ መርሃ ግብራችንም የመንፈስ ዝለት ምንድን ነው? ወደ መንፈስ ዝለት የሚያደርሱ ነገሮችስ ምንድን ናቸው? ከመንፈስ ዝለት የምንወጣባቸው መፍትሄዎችስ የትኞቹ ናቸው? የሚሉትን ሐሳቦች እንዳስሳለን። የመንፈስ ዝለት ምንድን ነው? የመንፈስ ዝለት የምንለው መንፈሳዊ እንደሆንን እያሰብንና እየተሰማን ነገር ግን በተለያዩ ምክንያቶች ቀድሞ የነበረንን ትጋትና ቅናት ይዘን መቆየት ሳንችል ቀርተን የሚሰማንን የድካምና የመሰልቸት ስሜት ነው። በመንፈስ ዝለት ውስጥ ያሉ ሰዎች ይጸልያሉ፣ ነገር ግን በተለመደው ፍቅር ወይም ተመስጦ አይጸልዩም። ቅዱሳት መጻሕፍትን ያነባሉ፣ ሆኖም አይመሩበትም። የሚያነቡትም በህይወታቸው ተገልጦ አይታይም። በመንፈሳዊ ጉባኤያት ወይም በጸሎተ ቅዳሴ ይሳተፋሉ፣ በልቦናቸው ላይ ግን እንደቀድሞው የሚያሳድርባቸው ምንም አይነት ለውጥና መንፈሳዊ ህይወት የለም። ያገለግላሉ፣ ሆኖም ከመንፈሳዊ መረዳትና ፍቅር ውጪ ሆነው ያለ ምንም መንፈሳዊ ልምምድ ከራስ በሆነ ዕውቀትና ተሞክሮ ብቻ ከእግዚአብሔር ርቀው ይቆያሉ። በአጠቃላይ በመንፈሳዊነት ሽፋን የሚያደርጓቸው ማናቸውም ተግባራት በብር እንደተለበጠ ሸክላ በመንፈሳዊነት ውስጥ የተሸፈኑ፣ በመንፈሳዊነት ስም የሚደረጉ መንፈሳዊነት ግን የማይታይባቸውና በተግባር የማይገለጥባቸው ናቸው። አምልኮታቸው ነፍስ እንደተለየው ስጋ ያለ ነው። ጸሎት ከእግዚአብሔር ጋር መነጋገር መሆኑን ያውቃሉ። ሆኖም ለጸሎት በቆሙ ጊዜ እግዚአብሔር ከአጠገባቸው እንዳለና እነርሱም በፊቱ እንደቆሙ አያስተውሉም። ለዚህም ነበር የሎዶቅያ ቤተ ክርስቲያን መልአክ ወይም አለቃ እንዲህ ተብሎ የተገሰጸው፣ በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልህ፣ በራድ ወይም ትኩስ ስላልሆንህ ከአፌ ልተፋህ ነው። ራእይ ዮሐንስ ምዕራፍ 3 ከቁጥር 15 እስከ 16። የመንፈስ ዝለት አይነቶች። የመንፈስ ዝለት የሚፈተነው ሰው ከሚገኝበት ነባራዊ ሁኔታና ካለው የመንፈሳዊ ህይወት ብስለት አኳያ ሊታይ የሚችል አንጻራዊ ነገር ነው። ይህንንም ስንል ለቅዱሳን ሰዎች ድካም የምንለው ነገር ለምእመናን ግን የክርስትናውን መሰረት የሚነቀንቅ አደገኛ ህይወት ሊሆን ይችላል። የመንፈሳዊ ዝለት በቅዱሳን ህይወት ውስጥ ካሉበት ከፍተኛ ደረጃቸው ጥቂት ዝቅ ሊያደርጋቸው ይችል ይሆናል እንጂ ከሌሎች ሰዎች አንጻር ስናይ ግን በመንፈሳዊ ህይወት ውስጥ ባላቸው ብቃት ከሌሎች ሰዎች በእጅጉ ይልቃሉ። በወጣንያን ህይወት ውስጥ ግን በመንፈስ መዛላቸው ብዙ ነገሮችን ሊያሳጣቸው፣ ምናልባትም ደግሞ መንፈሳዊ ተግባሮቻቸውን ሁሉ ሊያስተዋቸውም ይችላል። ከዚህ አንጻር የመንፈስ ዝለት አይነቶችን በሶስት ከፍለን ማየት እንችላለን። ይኸውም ተራ ዝለት፣ አንጻራዊ ዝለትና አደገኛ ዝለት የምንላቸው ናቸው። ተራ ዝለት፣ ይህ ሁሉንም ሰው ቅዱሳንንም ሳይቀር የሚያጋጥም ነው። ልዩ ልዩ ምክንያቶችን ተከትሎ የሚመጣና በጠንካራው መንገድ ወደፊት ከመጓዝ እንድናፈነግጥ የሚገፋፋን ነው። ለምሳሌ እናቶች በወሊድ ምክንያት ከቤተ ክርስቲያን ሲርቁ፣ በህመም ወቅት መንፈሳዊ ተግባራትን አለመፈጸምን ሌሎችም ሊጠቀሱ ይችላሉ። አንጻራዊ ዝለት፣ ይሄኛው የመንፈስ ዝለት አይነት አንጻራዊ ሲሆን የሚመጣውም በአንድ መንፈሳዊ በሆነ ሰው ህይወት ውስጥ ያሉ የተለያዩ ጊዜዎችን ስናነጻጽር ነው። ለምሳሌ በአብይ ጾም ወቅት ያለ መንፈሳዊ ትጋት በበዓለ ሃምሳ አይታይም። በመንፈሳዊ በዓላት ላይ የምናደርጋቸውን መንፈሳዊ ተግባራት በአዘቦት ቀን ግን ላንደግማቸው ወይም እንደ በዓላቱ ቀን ያለ ትኩረትና ዝግጅት ልናደርጋቸው እንችላለን። አደገኛ ዝለት። ይህ አይነቱ ዝለት ያለምንም ተክሳጽና መንፈሳዊ መፍትሄ በሰው ውስጥ ለረጅም ጊዜ የሚቆየውና በሰውየው ህይወት ውስጥ በጥልቀት ዘልቆ የሚሰራው የዝለት አይነት ነው። ሰው ይህንን ዝለት ስለማያስተውለውና በሂደትም ስለሚለማመደው ያስወጣውና ያርቀው ዘንድ ምንም አይነት ጥረት አያደርግም። ይህ አይነቱ ዝለት መንፈሳዊ መስለው በሚታዩ ለምዶች ስለሚሸፈን ተገቢውን ትኩረት ሳያገኝ ለብዙ ጊዜ ሊቆይ ይችላል። ለዚህ ምሳሌ የሚሆነን ወደ ቤተ ክርስቲያን በልማድ የሚመላለሰውና በልማድ የሚያገለግለው ሰው ነው። ይህ ሰው ወደ ቤተ ክርስቲያን የሚገባው በማክበር በመፍራትና በመራድ ስለሚሆን በዚያ መገኘቱ የሚሰጠው ምንም አይነት መንፈሳዊ ስሜትና መረዳት አይኖርም። በመሆኑም እንደፈለገ ያዛል፣ ይከለክላል። በቤተ ክርስቲያን ውስጥም ድምጽን ከፍ አድርጎ ያወራል፣ ይጣራል፣ በጩኸትም ይናገራል። ስርዓት ለማስያዝ በሚል ሰበብ የማይገቡ ቃላትን ይናገራል፣ ይገስጽማል። ለማገልገል ሲቆምም ያለ መንፈሳዊ ዝግጅትና ተመስጦ ያለ ጸሎትና ያለ ፍርሃት እንዲሁ በልማድ ይቆማል። በእግዚአብሔር ፊት እግዚአብሔር በአፉ ያኖረለትን የሚናገር መሆኑን ስለሚዘነጋ በእግዚአብሔር አደባባይ በዋዛና በፈዛዛ በከንቱ ንግግር ይናገራል። እንዲህ አይነቱ ሰው መንፈሳዊነቱን ሊፈልግ ቢችል እንኳን ምንም ሊያገኝ አይችልም። ምናልባትም ያደረገው ሁሉ ትክክል እንደሆነ ስለሚያስብና ራሱን የሚያይበት ጊዜና መንፈሳዊነት ስለማይኖረው በህይወቱ ውስጥ መንፈሳዊነቱ የቱ ጋር እንደሆነ ፈልጎ ለማግኘት ጥረት አያደርግም። በዚህም የተነሳ በሂደት ከዝለት አልፎ በኃጢአት ይወድቃል። የሚፈለግበትን ማድረግን ከመተው ባሻገር ሊያደርጋቸው ያልተፈቀዱለትን ማድረግን ይለማመዳል። ይህን ቢያውቅ እንኳን ለራሱ ምክንያት ይሰጣል። መንፈሳዊ የሚመስሉ ሰበቦችን ይፈጥራል። በመጨረሻም ይህ መዛሉ ትህትናውን፣ የዋህነቱን፣ ለሰዎችና ለቦታዎች ያለውን አክብሮትና ተገቢ ስነ ምግባር ያሳጣዋል። በዚህ አላበቃንም። በቀጣዩ መርሃ ግብራችን በመንፈስ የምንዝልባቸውን ዋና ዋና ምክንያቶችና መፍትሄዎቻቸውን ይዘንላችሁ እንቀርባለን። የእግዚአብሔር ቸርነት፣ የእመቤታችን የድንግል ማርያም አማላጅነት Let's get